ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች የሁድ ምሽት ጥቅምት 21 2014 ዓመተ ምህረት ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብሬያችሁ የማመሻው እኔ ስመኝሽ ቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ በፊት በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰማቸው ብለን የመረጥናቸው መስተናዶዎች አዘጋጅተናል። አብራችሁን ቆዩ። በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችንና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። አሜሪካን ሀገር የሚኖሩ 130 ኢትዮጵያውያንም በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቸኛ መፍትሄው በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁመዋል። ድርጅቱ የመጀመሪያ ሙከራ ስራውን ኢትዮጵያ ለመጀመር ፐርፐዝ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከ1000 በላይ ችርቻሮ መሸጫ ሱፐርማርኬቶችን ለመገንባት እየተንቀሳቀሰ ይገኛል። ስራውም ከ100000 በላይ ለሚሆኑ ወጣቶች የስራ እድል ይፈጥራል። በዚህ ዙሪያ ከፕሮጀክቱ ስራ አስፈጻሚ የቀድሞ የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍስሐ ሸቱ ጋር አድርጌ የነበረ ቆይታ እንዴ ይቀርባል።
እንግዲህ ዶክተር ፍስሐ ሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲ ነው። ምን ያክል አመት ሆነ ከዩኒቲ ጋር ከተለያያችሁ?
ከዩኒቲ ጋር ከተለያየን በአጠቃላይ 14 አመት ሆነኝ ማለት ነው። ዳስቢነዋል
14 አመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህና ደግሞ አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛልና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል?
ዩኒቲ እንግዲህ እንዳልሽው ብዙ የሚያስደስትም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ፣ በኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው አስተዋጽኦ የሚያስደስት ነገር ያለው። የሚያስቆጭ ነገር የሚባለው እንግዲህ ዩኒቲ ያው በጣም ብዙ ነገሮችን የጀመርንበት ነገር ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ 17 ዓመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኙ ኢኒሼቲቮች የተጀመረበት የዲስታንስ በተለይ ቨርቹዋል ኤጁኬሽን በኦንላይን የዛሬ 17 ዓመት የጀመረ ተቋም፣ ኢኮሜርስን የጀመረ ተቋም ነው። በአጠቃላይ የሴቶች ፓን አፍሪካን ዩኒቨርሲቲ፣ ሌሎችም ብዙ ኢኒሼቲቮች ነበሩት እና እነሱ እውን ሆኖ ቢኖር ኖሮ ዛሬ የት በደረስን ነበር የሚለው ቁጭት ነው እንግዲህ በእኛ በኩል ያለው።
ግን ደግሞ አሁን ከ14 ዓመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው እና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ከደረገጻችሁ ላይ ይቻለሁ እና እስኪ ስለ አጀማመሩ እና ስለ ዓላማው ጥቂት በለን።
ይሄ ያው አሜሪካን ስቶሪ ታውቂዋለሽ፣ ጥቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆን ብቻ ሳይሆን እንደ ኢሚግራንትም ከውጭ የመጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ፣ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል፣ አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ 3-4 እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነ ሁላችሁም የምታውቁ ነው። በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት፣ ከዛም አልፎ ደግሞ ዘረኛቱ መከበሩም ራሱ ይሄ በአጠቃላይ መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደሌላው ማህበረሰብ ትክክለኛ የሚገባንም ቦታ ድርሻችንን ልንይዝ የሚችለው የሚለው ቁጭት የወለደው ነው እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ህዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትም አላደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ሞር ውጤታማ መሆን እንችላለን። ከዛ ማሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይነን እና መካስ አለብን የሚለው ሂደት እሱም ይትም አያደርሰ አይመስለንም። ስለዚህ ልክ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድን ናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል የአመለካከት የስነ ልቦና ጫና ምክንያት ጥቁሮች በአጠቃላይ ድህነትን ማክሰብ አድርገነዋል። ድሃ ነን የሚለው በቃ ድሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርሶ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መጥቷል። እና ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ድሃ አይደለም። አሜሪካ ውስጥ ብቻ ወደ 1 ትሪሊዮን ዶላር ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ቶፕ 10 ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው። እና ያ በዛ ላይ ደግሞ 1.3 ቢሊዮን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካንም በምንመለከትበት ጊዜ ከማናቸውም የሚሻል እንጂ ከማን የሚያነሰ ሪሶርስ አይደለም ያለን። እና ይህን ሁሉ ይዘን ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚለው ሀሳብ ነው ብላክ ኢኮኖሚክስ ላይ ሲወለደው። በግብ ደረጃ 4 ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው። እና 4 ግቦች በሚቀጥሉት 15 ዓመታት 1 ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው 10 ዓመት ውስጥ 1 ሚሊዮን ብላክ ሚሊዮኖችን መፍጠር፣ በሚቀጥሉት 15 ዓመታት ውስጥ 1.5 ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በዓለም ትልቁ የሆነውን የጥቁሮች ሚዲያ ኦርጋናይዜሽን በሚቀጥሉት 10 ዓመታት ውስጥ ማቋቋም ናቸው። እና እነዚህ ለመስራት የተቋቋመው ብላክ ኢኮኖሚክስ ነው።
ይህንን ትልቅ አላማ እንዳልከው በዓለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው። ግን አውረዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁት እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ የሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁት እና እንዴት ነው ኢትዮጵያን የመረጣችሁት?
ኢትዮጵያ ላይ እንቅስቃሴውን እንጀምር ስንል የራሱ ቅድም ከነገርኩሽ ነጥቦች ጋር የተገናኘ ነው። እና አንዱ ትልቁ ግላዘባችን በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት 15 ዓመታት 1 ቢሊዮን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው። አይደለም አብዛኛው ጥቁር ህዝብ የሚኖረው አፍሪካ ነው። አፍሪካ ውስጥ ገጠር ውስጥ ነው አይደለም። እና 70-75% የሚኖረው የጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደድንም ጠላንም እኛ ይህንን ግብ ብለን ከተነሳ መጀመሪያዎችን የሚሆነው አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ ነው ሆነው ማለት ነው። ስለዚህ ትናንት በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ገባን። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐስ ብላክ ስቴል ብላክ ኢኮኖሚክ ስለስ ላይ ኢኮመርስ ብሎክ ያስባሉ። እኛ እንግዲህ አብዛኛውን የገጠሩ ማህበረሰብ ታርጉመን ከሆነ ኢኮመርሱ ብቻውን ምንም ውጤት እንደማያመጣ ስለምናቅ የአንድ ሙሉ በሙሉ ወጥ የሆነ ሞዴል የዘረጋ ነው። ከገበሬዎች ተነስቶ ገበሬዎች የሚያመርቱትን ምርት ተቀብሎ ያንን ቫሊዩ አድ አድርጎ እንደገና ለኮንሱመር ለሸማቹ በሚቀርብበት ሂደት ውስጥ በሚድልሜንን በማስወገድ በኢኮመርስ እና በኖርማል ዲስትሪቢሽን ቻነል ከሆነ አማዞን እና ሆል ፉድ እንደሚያደርገው ማለት ነው። በእነዚህ አይነት ቻነል ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ፣ በሚፈጠሩት የስራ ድልስ ወጣቶችን ኢምፓክት ማድረግ፣ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠቅም ሞዴል ይዘን የመጣ ነው። እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ክርክር ነበር። በእንግዲህ አብረን ይሄን እንቅስቃሴ በጀመርነው እና ይሰራን ባለነው መካከል እና ኢትዮጵያ ውስጥ የሰላም ጉዳይ ብዙ አንዳንድ ችግሮች ነበሩ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው፣ ለምን ሌሎች አፍሪካ ሀገሮች ውስጥ አንሄድም የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው፣ ምንም ማለን ምንም ይህ የጥቁር ህዝብን ጣፋንታ የጥቁር ህዝብን ክብር የማስመለስ የጥቁር ህዝብን በኢኮኖሚ እንደገና መልሶ በዓለም ላይ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባም። ይሄ እኛ ኢትዮጵያውያንን ሽትል የጀመርነው በቅድሚያ ሀገራችንን ሞክረውና እዛ ማይሳካ ከሆነ ወደፊት ሂደት የምናየው ይሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ይህን ለማንም አሳልፈን መስጠት አያስፈልግብንም። መጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላለማሳለፍ ብለን ወደ ኢትዮጵያ ይዘን የገባ ነው ፕሮጀክቱ።
የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ? ምናልባት የሌሎች ሀገሮች ድምጽ ነበረበት?
ኢትዮጵያውያን ወደ 135 የምንጠጋ ኢትዮጵያውያን በዚህ ድርጅት ውስጥ የተንቀሳቀስን ነው ያለ ነው። ያጋጠመው ፐርፐዝ ብላክ ኢትዮጵያን ዲዛይን ሲንደባ ወደዚህ ወደ ኢትዮጵያ 108 የሚጠጉ ሙሉ በሙሉ ኢትዮጵያን ፋውንደሮች ናቸው የፐርፐዝ ብላክ ኢትዮጵያን የሚያቋቋሙ።
አድማጮች የተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ፐርፐዝ ብላክ ኢትዮጵያ ስለተሰኘውና የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እየዘረጋ ስለሚገኘው ተቋም ከድርጅቱ ስራ አስፈጻሚ ዶክተር ፍስሐ ሸቱ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ።
እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ። ደግሞ ያለው ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታልና ይሄን ያሳባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ?
እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ በይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም አናሳው አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለሶስተኛ ጊዜ እስከ ምሽባቸው ጊዜ በኛ በሚታይ እይታ የተወሰነ ክፍሉ ነው። ግን ከገበሬው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሴሲንግ ላይ ሲሆን ፕሮጀክት አለ። በኢኮመርሱ ላይ ኢኮመርስ ስንል ደግሞ ምን መሰለሽ እኛ ሃይብሪድ ሲስተም ይሉታል ዊች ኢዝ ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮመርስ አይደለም እያደረግነው። ቦዝ ኢኮመርስ እና ስልክ ደውሎ ያለ ኢንተርኔት በኢንተርኔት ይጠቀሙ እና ስልክ ደውሎ ደግሞ ኢንተርኔት የሌላቸው አብዛኛው ማህበረሰብ ኢትዮጵያ ውስጥ ኢንተርኔት አክሰስ እንደሌለ እናውቃለን። ኢንተርኔቱ ራሱ ሪላያብል እንዳልሆነ እናውቃለን። ስለዚህ ሃይብሪድ ሲስተሙን ያደረገው ለምንድነው? ሰው ኢንተርኔት የሌለው በስልክ ደውሎ እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመጣ የሚችልበትን ሲስተም ነው የአዶፕት ማድረግ የፈለግ ነው። ይህ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦልሬዲ ተጀምሮበታል እየተሰራ ያለ። ለምሳሌ እንደ ዴሊቨራቢስ የሚባሉ አሉ፣ ሌሎችም የስ ና የሚባሉ አሉ። አፍሪካ ውስጥ ኢኖቬቲቭ መሆን አለብን ሳክሰስፉል እንሆን ብንል ከታሰብን ና የእኛም ሲስተም እንደዛ ነው። ከዛ ባሻገር ደግሞ ሌላውና ትልቁ አካሉ ደግሞ የዲስትሪቢሽን ቻነል የምትፈጥረው ነው ማለት ነው። ኢትዮጵያ ውስጥ 5 ሃይፐር ማርኬቶች፣ 10 ሚድል መካከለኛ የሆኑ ሱፐር ማርኬቶች እና 1000 የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በእግሩ ደግሞ ሄዶ ሊገዛ የሚችልበት ሁኔታ ስለ ነው የምንፈጥረው።
እነዚህ የሱፐር ማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት ወይም የተለያዩ ያሰባችኋቸው ቦታዎች አሉ?
በመላ ኢትዮጵያ ነው የሚከፈቱት። 5 ሱፐር ማርኬቶች ሃይፐር ማርኬቶቹ ቦዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነው የሚሉት። ግን 10 የተመረጡ ትላልቅ ሪጅናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በሱ መሀል 10ሩ ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። 1000ዎቹ ግን በመላ ኢትዮጵያ ነው ተሰራጭ የሚገኙ።
ቅድም ጠቀስ ያደረግከው እንግዲህ የሰባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኸኛል እና እንግዲህ ኢትዮጵያ ደግሞ ከ70% በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል?
ከቁጥሩ ምንነሳ በዚህ ፕሮጀክት ራሱ በቀጥታ ተሳታፊ ይሆናሉ ብለን ያሰብነው 200,000 ወጣቶችን ነው ያሳትፋል ብለን ያሰብነው። ኢንዳይሬክትሊ ደግሞ ያው አሁን ለምሳሌ እንግዲህ አሜሪካ ነገር አማዞንን ታውቂያለሽ አይደል? ለበርካታ ሚሊዮንስ ኦፍ ሰዎች ነው የስራ እድል የሚፈጥሩ ኢንዳይሬክትሊ ማለት ነው። ምክንያቱም ኦንላይን ፕላትፎርም ሲፈጠር ለብዙ ሰዎች ምሽ ሱቅ ሳይከራዩ በቀላሉ ኦንላይን ስቶር ከፍተው እውቀቱ ያላቸው ካፒታል የሌላቸው ሰዎች ግን ወደ ቢዝነስ ሊገቡ የሚያስችላቸው ሁኔታ ይፈጥራል። በዛ ላይ ደግሞ በሰርቪስ እና በግልጋሎት ዙሪያ ውስጥ በሚቀኝ ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራሉ። ያን ትተን በቀጥታ በፕሮጀክቱ 100,000 በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋር የዛሬ ይስ በመቅጠል ተፈራርመናል እና እነሱ ወደ 8 ሚሊዮን የሚጠጉ ሜምበሮች አሏቸው እና እነሱ ጋር ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያዎቹ 100 ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውኗል። ነገ ይመረቃሉ እና ሴንሻሊ ምንድን ነው የሚሆነው? እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ከፍተው እኔ ቅድም የተናገርኩትን 1000 ሴንተሮች እያሉ አይደለ? እነዚህ 1000 ሴንተሮች ውስጥ በማኔጅመንት ይገቡና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴክተሮች ወደ ባለቤትነት በመውሰድ የመጀመሪያዎቹ ሚሊዮነሮች በእነሱ ለመፍጠር ነው የታሰበው።
ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል?
ይህን የኢትዮጵያ ስቴክ ተደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቅድም እንዳልኩሽ ኦልሬዲ ስራ ተጀምረዋል። ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው። ፐርፐስ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያ የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው። ለቴሌብር ለመጠቀም፣ የኮመርሻል ባንክን ብር ለመጠቀም፣ ሌሎችም የአይቲ ከባንኮች ጋር ፋይናንሽል ኢንስቲቱሽንስ ጋር ያለው ኢንቴግሬሽን እየተሰራ ነው ያለው። ሁለት ፌዝ ነው ያስቀመጥነው። ፌዝ ዋን ሬንት ኤንድ ስታርት ነው ያለው። ፌዝ ቱ ደግሞ ቢልድ ኤንድ ስታርት ነው ያለው። ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካትካል አሁን እንግዲህ ጁላይ 24 ነው የሚጀምረው በፈረንጆች አቆጣጠር ወይም በኢትዮጵያ ሐምሌ 17 ገንዘብ ሬት ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም። ቦታ እስክናገኝ ግንባታ እስኪያልቅ ምናምን የሚባለው ነገር። ስለዚህ ምን እንደመረጥ ነው ኢትስሊ ስራ መግባት ነው ፈልገው እና በእኛ ታርጌት ጃንዋሪ 1 ላይ 2022 ላይ ስራዎች ይጀምራል። የመጀመሪያዎቹ ሳይቶች ብለን ነው የምናስበው።
እንግዲህ እየተነጋገርን ያለ ነው በዓለም ዙሪያ በጥቁር ሕዝብ ላይ የሚደርሰውን የዘር መድሎን ለማስቀረት ኢኮኖሚን በመጠቀም ጥቁር ሕዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያዙ ችግሮች ያሉበት ከስርዓት ጋር ከተቋማት ጋርም የተዛመደ ችግር ነው እና ለዘመናት ደግሞ ይህንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ?
የኛ ለየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ጥቁሮችን ለመለወጥ የሚደረገው ሂደት ካየሽው ፖለቲካዊ ሂደት ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላው ማህበረሰብ በጎ ፍቃድ የሚጠይቁ ናቸው። እነሱ ነው የኛ የሚለየው ኮምፕሊትሊ ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለውን ጥብቅ ኃይልና የመተባበሪያ መንገዶች ሞዴልስ በመቀየስ በጋራ ሊያሰሩ በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመስራት በመፍጠር ያተኮረ በመሆኑ የእኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል ያሱ ስኬሉ እኛ ስንነሳ ሶስት ክራይቴሪያ ይዘን የተነሳ፣ አንደኛ ኢንክሉሲቭ፣ ሁለተኛ ኢምፓክትፉል፣ ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያችን ይዘን በዚህ ሌቨል እስካሁን እኛ በምናስበው ሌቨል በጥቁሮች ላይ በአጠቃላይ ጥቁሮችን ትልቅ የሆነ ሂውጅ የሆነ ኢኮኖሚያዊ መርታ በሚያመጣ መልኩ ማንም ፕሮጀክት ስዛቢዞች የተቀየሰም የለም የተሞክሮም የተደረገበት ሂደት የለም።
እንግዲህ ዶክተር ፍስሐ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ትሰራ ነበር፣ በአካባቢ ጥበቃ፣ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ። ሁሉም ግን በእንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም?
እነዛ የተጀመሩ ፕሮጀክቶች ደግሞ ዋን ወር አናዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘ እና እኔም በግለሰብ ደረጃ ታርጌት በመደረግ የተነሳ ነበር እና አሁን ያ ሁሉ ነገር ተቀይረዋል። ኢትዮጵያ የነበረችበት ሁኔታ እና አሁን ያለችበት ሁኔታ ኮምፕሊት የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነ ከመጣውም በኋላ በጣም በሚደንቅ ሁኔታ ከመንግስት ተቋማት አካባቢ የተደረገልን ያለው አቀባበል፣ አብሮ ለመስራት ያለው ፍላጎት በጣም ቢደንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበሩ ሁኔታ ስለተቀየሩ እኔ እንግዲህ ፐርሰናሊ ነገ እግዚአብሔር የሚያመጣው ሳይመጠኛቸው አሁን ባለው ሁኔታ ግን ኤንካሬጅ ያለ ሁኔታ ስላለ እኔ ያን ኤክስፔክት አላደረገም። ፕላስ በፊት የነበረ ሁኔታ እንደ ተቋምም በግል ደረጃ እኔ ነበርኩ ኦን ማድረገው። አሁን ግን የጋራ የህዝብ የሆነ ሀብት መፍጠር የተንቀሳቀስን ያለ ነው። ቅድም እንዳልኩሽ ከ108 በላይ አባላት አሉን። ፍስሐ ብቻ አይደለም ታርጌት፣ እኔ አም ጀስት ዋን ፐርሰን ሀዝ አይዲያ ኤንዝ። አሁን ለእንግዲህ የሚቀጥለው ሌላም ሲዮ እስከሚመረጥ ኦር ዋቴቨር ኢት ኢዝ እንደ ሲዮም ሆኜ እያገለገልኩ ያለው ነው እና ይሄ በቦርድ የሚተዳደር የህዝብ ሀብት የሆነ ሼር ካምፓኒ ዋቴቨር ኢት ኢዝ እንኳን ታርጌት ብንሆን ድርጅት መቀጠል አይቀርም የህዝብ ሀብት ከሆነ ድረስ። ስለዚህ ብዙ ልዩነቶች አሉ በፊት የነበረበት ሁኔታ እና አሁን ያለው ሁኔታ።
ዶክተር ፍሳ በጣም ነው ማመሰግነው እንዳልከው ትልቅ ተልእኮ ይዛችሁ የተነሳችሁት ባለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት ያድርጎ የተነሳ ትልቅ አላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው ማመሰግነው።
ስለጋበዛችሁን እና ክብራችሁ ስለጠራችሁን በጣም እግዚአብሔር ያክብርልናል። በጣም አመሰግናለሁ።
ከፐርፐስ ብላክ ኢትዮጵያ ስራ አስፈጻሚ ዶክተር ፍስሐ ሸቱ ጋር ነበር ቆይታ ያደረግነው። ለምሽቱ የመረጥናት እንግዳ ሊዲያ ታምሩ ትሰኛለች። ሊዲያ በአሁኑ ሰዓት ብቅ ካሉና ስራቸው እየታወቀላቸው ካሉ የልብስ ዲዛይነሮች መካከል አንዷ ስትሆን በመሰረተችው የዲዛይን ተቋም አማካኝነት ልብሶቿን ለገበያ ያቀረበች ትገኛለች። ከሊዲያ ጋር ቆይታ ያደረገችው ኤደን ገረመው ናት። ቀጥሎ ይሰማል።
ወጣት ሊዲያ ታምሩ ሮር አፓረል ኢምፓየር የተሰኘ የልብስ ዲዛይን መሸጫ አላት። ሊዲያ በማኔጅመንት ተመርቃ ሙሉ ለሙሉ ወደ ፋሽን ዲዛይን የገባችው ከቅርብ አመታት ወዲህ ቢሆንም ስራዎቿ ግን በማህበራዊ ሚዲያው ላይ ተወዳጅነትን እያተረፉ ነው። ሊዲያ ስራዎቼ ሴቶችን በራስ መተማመን እንዲጎናጸፉ የታለሙ ናቸውም ትላለች።
የመጀመሪያ ብራንዲንግ ስጀምር ዝም ብሎ አንድ ተጨማሪ ፋሽን ብራንድ መጀመር አልነበረም አላማዬ። የሮር አፓረል ዋና አላማ ሴቶች በራስ መተማመናቸው እንዲጨምር እና በህብረተሰብ ውስጥ ያላቸውን ቦታ እንዲይዙ ማብቃት ነው። አብዛኛው የማህበረሰባችን ክፍል ለሴት ልጅ ያለው አመለካከት ምን ያክል ያነሰ እንደሆነ ስላየው ያደግኩትም ከሲንግል ማም ጋር ነው እና ያለውን ቻሌንጅ ስላየውን ከትንሹ ስንነሳ ከተማ ውስጥ እንኳን መንገድ ላይ ሴት ልጅ ወጥታ ስትገባ መጎንተል፣ መላከፍ፣ አላሳልፍ ማለት እንደ መብት የሚቆጠር ነገር ነው። ራሷን ለመከላከል ሴት አይደለሽ እንዲ የሚባል ነገር አለ። ሴት ልጅ ብትማርም ትልቅ ደረጃ ላይ እንድትደርስ አስተዳዳሪ ፖዚሽኖች ላይ እንድትሆን ሳይሆን ተመልሳ በተለምዶ የቤት ስራ የሚባሉትን ስራዎች እንድትሰራ ነው ኤክስፔክት የሚደረገው እና ይህና የመሳሰሉት ኔጌቲቭ የሆኑ የሴትን በራስ መተማመን ዝቅ የሚያደርጉ አስተሳሰቦች ባሉበት ማህበረሰብ ውስጥ ሴቶች ከማንኛውም ጫና ነጻ ሆና ባለባበሷ ራሷን እንድትገልጽ እና ማስተላለፍ የፈለገችውን መልዕክት በነጻነት እንድታስተላልፍ ነው የሮር ኮንሰፕት። እና ልብሶቹ የዲዛይን ኮንሰፕታቸው እያንዳንዱ የምንጠቀመው መስመር፣ እያንዳንዱ የምናደርገው ከለሮች የሚሉት መልዕክት አለ። ሴት ልጅ በምትለብሰው ማንኛውንም ነገር መልበሱ አይደለም የዚህ የጥቃቶቹ ምክንያት ወይም ደግሞ መንገድ ላይ ብታስኬድ ብትለከፍ፣ እንድትሰደብ፣ እንድትጎንተል የሚያደርጋት የለበሰችው አለባበስ ስታይል አይደለም። ግን እንደዛ በምትደረግበት ጊዜ ኮንፊደንሷ ይቀንሳል። ይህን ልብስ ስለለበስኩ ሊሆን ይችላል የሚል ነገር ይመጣል፣ እንደዚህ ስለሆንኩ ሊሆን ይችላል የሚል ነገር ይመጣል። እና በትንሹም ቢሆን ይህንን ለመቅረፍ የፈለገችውን እሷን ደስ የሚላትን እሷን ኮንፈርት የሚሰጣትን የምትፈልገውን ሀሳቧን የምትገልጽበትን አለባበስ እንድትለብስ ለማብቃት ነው ሮርን የጀመርኩት። እና ከልብሱ ዲዛይን በተጨማሪ በግልጽ መልዕክቱን እንዲያገኙት ደግሞ አጫጭር ግጥሞች ለእያንዳንዱ ልብስ ዲዛይን እንጽፋለን። የልብሱን ሀሳብ የሚያስረዱ ግጥሞች እንጽፈን አንድ ላይ የምንሰጥ።
ሊዲያ ከፋሽን ዲዛይኑ ጎን ለጎን በገጣሚነቱም የመክፋት ሀሳብ እንዳላት ትገልጻለች። ስራዋና ምርቶቿንም በአሁን ሰዓት በድረገጽ በገበያ ላይ ታቀርባለች።
ያ ከችግር ነበር የገባሁበት፣ ከማጣት ነበር የጀመርኩት። ግን አዳዲስ ከስተመሮችን እዛ ማግኘት ጀመርኩኝ። ያው እዛ ላይ ኦርደር ስቀበል ሪስክ ወስዳለሁ፣ ምክንያቱም ቅድመ ክፍያ የምጠይቀው ነገር የለም። ስለዚህ ካንስል ቢያደርጉ አላገኛቸውም። ያንን ሪስክ ወስጄ ነበር የጀመርኩት። ግን ሰዎች ሞር በቴሌግራም መግዛትን አሁን ለምደዋል፣ የተለያዩ ነገሮችን መግዛት። ስለዚህ ኢንስታግራምም ቴሌግራም ላይ ሳስተዋውቀው የነበረው ምላሽ ጥሩ ሆነ። ስለዚህ ኢንስታግራምም ቴሌግራምም ፌስቡክን መጠቀም ጀመርኩኝ። እንደዛ ነው የጀመርኩት ኦንላይን መስራት። ከዛ በኋላ ወደ ኢንተርናሽናል ደረጃ መግባት በጣም ፈልግ ነበረ። ለዛ ነው የብራንድ ስምን በእንግሊዝኛ የሆነው ብዙ ኮንሰርት የሆነውም። እና እንደዛ ለማድረግ ሪሰርች እያደረኩ እያለ አንድ ድረገጽ አገኘሁኝ። ሰዎች ከተለያየ ዓለም ስፍራ ከያሉበት ቦታ መግዛት የሚችሉበትን ሜቶድ አመቻቸውኝ እና በፓርትነርሽፕ ከዛ ዌብሳይት ጋር እሰራለሁ።
ሚዲያ ወጣት ሴት ሆኖ የራስን ስራ መጀመር ብዙ ፈተናዎች እንዳሉትም ታካፍላለች።
ስራ የራስን ስራ ለመስራት ስወስን እንደ ፊትም እንደ ወጣትም እንደ ጀማሪም ብዙ ቻሌንጆች ነበሩት፣ አሁንም ድረስ አሉ። የመጀመሪያው ፕሮፌሽናል የሆኑ ኮኔክሽኖችን መፍጠር ነበረ። በስራ አጋጣሚ ከተለያዩ ሰዎች ጋር ስገናኝ አንዳንዴ ከምሰራው ስራ ይልቅ ሞር ሴት መሆን ላይ ፎከስ ያደረጉና ፕሮፌሽናል ያልሆኑ ጥያቄዎችን የሚጠይቁኝ ሰዎች አገኝ ነበረ። ልጅም ነበር።
ሊዲያ እርሷ ከምትሰራው ሙያ ውጪ ሆኖ የግል ግንኙነቶቹን የሚገፋፉ ጥያቄዎች ሲቀርቡላት ትደናገጥ እንደነበረ ትገልጻለች። ነገሮችን ለማከናወን የባለሙያ እገዛ ስላልነበራትም መቸገሯን ነው የምትገልጸው። በተለይ ለምትሰራው ስራ ጥሬ ዕቃ ከየት ማግኘት እንዳለባት አለማወቋ ስራውን ስትጀምር ከነበሩት እንቅፋቶች መካከል አንዱ መሆኑን ታስረዳለች።
መጀመሪያ ላይ በተለይ ለምሳሌ ሮ ማቴሪያሊት እንደማገኝ አላቅም ምናምን እንዳልኩሽ ኢንተርምስ አልነበረኝ። እንደዛ ለማግኘት እንደሚልባቸው መንገዶች ሞር ከስራው ውጪ ስለ እኔ ፐርሰናል ፍላጎት እኔን የት ነው ማገኘሽ ምናምን ነው
ጫገኝ ነበር። በዚህ ሂደት የገበያም ሆነ የጥሬ ዕቃ አቅርቦት የመሳሰሉ ችግሮችን መቅረፏን የምትናገረው ሊዲያ ጾታዊ ጥያቄዎች ሲነሱ ግን ምን አይነት ምላሽ እንደምትሰጥ አለማወቅ በራሱ ነገሮችን አስቸጋሪ አድርጎባት እንደነበርም ትናገራለች።
መጀመሪያ አካባቢ ፍርሃት ነበረኝ። ለምሳሌ ይሄን ኮኔክሽን ድጋሚ ላገኘው እችላለሁ፣ በዚህ ምክንያት ላጣው እችላለሁ ምናምን ብዬ ስለምፈራ ዝም ብዬ መልስ ነበር ከሰዎች የሆኑ ጥያቄዎችም ቢሆኑ። ከዛ በኋላ ግን ሌላ ኮኔክሽን ለማግኘት ድጋሜ መልፋት ቢኖርብኝ እንደዚህ ጥያቄዎችን ግን መመለስ እንደሌለብኝ ስረዳ ኖ ማለት ጀመርኩኝ። ፍርሃቴን መቀነስ ጀመረ።
ሊዲያ ሌላኛው ፈተናዋ ደግሞ የገንዘብ ችግር እንደነበረ ነው የምትገልጸው።
የስራ ቦታ ለመከራየት ወይም ሰው ለመቅጠር የሚሆን መነሻ ገንዘብ አልነበረኝም እና ስራዬንም ለማህበረሰቡ ለማሳየት ሱቅ ወይም የሆነ ዲስፕሌይ ማድረግበት መንገድ ማጣቱም ትልቅ ቻሌንጅ ነበር ለኔ። ከዚህ ቀደም ስለ ኢንዱስትሪ እውቀት ያለው ልምድ ያለው ሜንተር ማጣትም ሌላው ቻሌንጅ ነበረ። የማውቀው ነገር እንዳለ ራሴ ሞክሬ ወይ ወድቄ ወይ ተነስቼ ነው የተማርኩት።
ሮር አፓረል ኢምፓየር ሴቶችን በራስ መተማመናቸውን ለማጎናጸፍ ሲባል አርማውን የሴት አንበሳ ማድረጉን የምትናገረው ሊዲያ ስራዎቿን በቅርቡ ለዓለም ገበያ ማቅረብም ህልምም አለኝ ትላለች።
ህልሜ በዓለም ደረጃ ይህን ኮንሰፕት ሆኖ በዓለም ደረጃ ሴቶችን እንዲበቁ፣ ሴቶችን በራስ መተማመናቸው እንዲጨምር፣ በህብረተሰባቸው ውስጥ በህብረተሰብ ውስጥ ትክክለኛ ቦታቸውን ከተጽዕኖ ነጻ ሆነው እንዲይዙ ማብቃት ነው። የምጠቀማቸው ማቴሪያሎች በአብዛኛው ደግሞ የኢትዮጵያና የአፍሪካ ምርቶችን ነው። በዚህ ውስጥ ይህንን ለዓለም ገበያ ማቅረብ ነው።
ሊዲያ እንደ ወጣት ስራ ፈጣሪ ስራ ስትጀምር ከዲዛይኑ አንስቶ እስከ ሽያጭ ድረስ ሁሉንም ነገር ተሰራ እንደነበረ ገልጻ አሁን ላይ ግን ሮር አፓረር 4 ሰራተኞች እንዳሉትም ትናገራለች። እስካሁን ድረስ በአውስትራሊያ በሚገኝ ተቋም አማካኝነት በድረገጽ ላይ ሲሸጥ የቆየው ልብሶቿን በቅርቡ አዲስ አበባ ላይ የመጀመሪያ ሱቋን በመክፈት እንደምታስፋፋው ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽት ያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳቸው ያመሸነው ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃቸዋለን። የነገ ሰው ይበለን። መልካም
ማንም ታይለ ለዳስላ ፍቅር ሳጣሽ ማንም ገርሙት ወጥቶ ትሽ